Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። እንኳን ለአውሮፓውያን የገና በዓል በሰላም አደረሳችሁ።
ተዋናይት፣ ድምፃዊት፣ የፋሽን ባለሙያና ዳይሬክተር ሳያት ደምሴ በቅርቡ ዋሽንግተን ዲሲ መጥታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ህይወቷ በጥቂቱ አካፍለናለች፣ ይዘናታል።
የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ የአፍሪካ ዜጎች ጋር ከወጣቶች ጋር አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው።
ኮሜዲያን ደረጀ ኃይሌን ለበዓሉ በድጋሚ በጋቢና አሳፍረነዋል።
ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ አሳቀኝ። በካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቀኝ። የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በድጋሚ እንኳን አደረሳችሁ። ቀዳሚ ዘገባችንም ከዚሁ ከበዓሉ ጋር የተያያዘ ይሆናል። በዩናይትድ ስቴትስ ከ25 እስከ 30 ሚሊዮን በጌጦች የሚሸለሙ የጥድ ዛፎች በየዓመቱ ይሸጣሉ። አብዛኞቹ ከበዓሉ በኋላ ወደ ቆሻሻ ማጠራቀሚያ ይወረወራሉ። የተወሰኑት ደግሞ በእንጨት መቆራረጫ ማሽን ተከትፈው ለአትክልት ቦታ ማስዋቢያ እንደ ጉዝጓዝ ያገለግላሉ። ጥቂቶቹ ለሰው ሰራሽ አነስተኛ ሐይቅ ለሚኖሩ አሳዎች የውሃ ውስጥ ጉብታዎች መስሪያነትም ያገለግላሉ። በዩናይትድ ስቴትስ ለገና በዓል በከተማዋ እምብርት ላይ ቆመው የነበሩ ዛፎች ለቤቶች ግንባታ ለድርጅቶች በስጦታ መልክ ይበረከታሉ። ፌዝ ላፒደስ ያጠናቀረችውን ዘገባ መስታወት አረጋው ታቀርበዋለች።
በመብራትና በጌጣጌጦች የተሸለመ ግዙፍ የገና ዛፍ በኒውዮርክ ሮክፌለር በተባለው አደባባይ በየዓመቱ ሲቆም 85 ዓመታትን አስቆጥሯል። የዚህ ዓመቱ የገና ዛፍ 23 ሜትር ርዝመትና 12 ቶን ወይም 1200 ኪሎ ግራም የሚመዝንና ከ80 ዓመት በላይ ያስቆጠረ ዝርያው ከኖርዌይ የሆነ የጥድ ዛፍ ነው። በየዓመቱ የገና ዛፍ አገልግሎቱን የሚያጠናቅቀው አዲስ ዓመት በገባ በ9ኛው ቀን ቢሆንም የበዓል ታሪክ መሆኑ ግን ይቀጥላል። በእንጨት መሰንጠቂያ መሳሪያ ከተቆራረጠ በኋላ በፈቃደኝነት በዝቅተኛ ዋጋ ቤቶችን በማደስና አዳዲስ ቤቶችንም በመገንባት ለሚታወቀው የኒውዮርኩ ሀቢታት ፎር ሂውማኒቲ ለተባለው የበጎ አድራጎት ድርጅት ለመኖሪያ ቤት ግንባታ አገልግሎት ይውላል። የበጎ አድራጎት ድርጅቱ የበዓሉን ስሜት ረጅም ጊዜ ለማቆየት በተመጣጣኝ ዋጋ የሚገነቡትን ቤቶች ለማስተዋወቅና የደንበኞችን ቀልብ ለመሳብ ነው የገና ዛፉ ቁርጥራጮች የሚጠቀሙት። በኒውበርግ ኒውዮርክ ግዛት ድርጅቱ ለሚሰራቸው ቤቶች ያለፈው ዓመት የገና ዛፍ የማረጋገጫ ማህተብ ያረፈበት የጥድ እንጨት በታደሱና አዳዲስ በተሰሩ ቤት ግድግዳዎች ውስጥ በማገርነት ግንባታ ላይ ውለዋል። ካቲ ኮሊንስ ሀቢታት ፎር ሂውማኒቲ የተሰኘው የበጎ አድራጎት የቤት ግንባታ ድርጅት ሰራተኛ ናት።
የገና ዛፍ ቁርጥራጮች ማየት ያስደስተኛል። ማህተሙን ስመለከት እንዲሁ በደስታ ሞላለሁ።
ለበርካቶች በዓል ደስታን ካጎናጸፈው ዛፍ የተገኘ መሆኑን ማወቅ በራሱ እርካታን ይሰጠኛል።
ብዙ ጊዜ ለገና ዛፍነት የሚመረጡት ፊርና ስፕራውስ የተባሉ የጥድ ዝርያ ዛፎች ናቸው። እነዚህ ዛፎች በእንጨት መሰንጠቂያ ሲቆራረጡ በእንጨቶቹ ላይ ባሉት የተፈጥሮ ወጣ ገብ መስመሮች ምክንያት ክብደት የመሸከም ጥንካሬያቸው እንብዛም ነው። የሃቢታት የግንባታ ባለሙያዎች የወለል እንጨቶችን ለማገናኘትና እንደ ማገርነት ነው ከገና ዛፍ የተገኙትን እንጨቶች የሚገለገሉባቸው። ጆሽ ዛሎጋ የሃቢታት የግንባታ አስተባባሪ ነው።
We got a big giant chunk of it. We can't really use that in the house. But in smaller pieces.
ግዙፍና በርካታ ከባለፈው አመት የገና ዛፍ የተቆራረጡ ጣውላዎችን ነው ያገኘነው። ብዙ ጊዜ አነስ አነስ ብሎ የተቆራረጡት ብቻ ነው ለግንባታችን የምንመርጠው።
ቤቶቹ ተገንብተው ሲጨርሱ እነዚህ ታሪካዊ ጣውላዎች በግድግዳና በኮርኒስ ውስጥ ተደብቀው ይገነባሉ። በፊት ለፊት በአይን ባይታዩም ለቤቱ ባለቤቶች የሚገኙበትን ግን አስቀድመው እንዲያውቁ ያደርጋሉ። ቨርዲያና ፔሬስ አዲስ ቤት ያሰራች ነው።
So it wasn't just thrown away, it was used in my house.
የገና ዛፉ እንደ ቆሻሻ አልተጣለም። ታሪክ ሆኖ ከኔ ቤት ግድግዳ ውስጥ ይኖራል።
እናም በየአመቱ በከተማ እንቨርት ላይ ተሸልመው ለጥቂት ሳምንታት የገና በዓልን ያደመቁ ዛፎች ባለ ታሪክ ሆነው ይኖራሉ። ተዋናይት፣ ድምጻዊት፣ የፋሽን ባለሙያና ዳይሬክተር ሳያት ደምሴ በቅርቡ ዋሽንግተን ዲሲ መጣ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ህይወቷ በጥቂቱ አካፍላናለች። ምንም ነገር መለያየት ቀላል ነው። የጋራ ሴትን መገንባት ነው ከባድ። በወጣትነታችን ደግሞ የጋራ ሀገራችንን እንገንባ ትላለች። ጽዮን ግርማ ናት ያነጋገረቻት። ለዛሬ የውይይቱ የመጀመሪያን ክፍል ይዘንላችኋል። ሳያት ደምሴ ወይዘሪት ኢትዮጵያ ታዋናይት፣ ድምጻዊት፣ የፋሽን ባለሙያ፣ ዳይሬክተር፣ አሁን ደግሞ በአፍሪካ ህብረት የወጣቶች አምባሳደር ሆና ተመርጣለች። እዚህ ዋሽንግተን ዲሲ በቅርቡ መጣ ነበር። አሁን እንኳን ወደ ኢትዮጵያ ተመልሳለች። ነገር ግን እዚህ በመጣችበት ጊዜ ወደ ስቱዲዮአችን ኮራ ብላ ከአሜሪካ ድምጽ ጋር ጥቂት ቆይታ አድርጋ ነበር።
ሳያት ደምሴ እንኳን ወደ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ በሰላም መጣሽ።
እንኳን በሰላም ቆያችሁኝ።
የአፍሪካ ህብረት የወጣቶች አምባሳደር ሆነሽ ተመርጠሻል። እንዴት ተመረጥሽ? ከዛ ደግሞ ምንድን ነው የምትሰሪው በዚህ በወጣቶች አምባሳደር?
ከዚህ በፊት አብረን የምንሰራቸው ስራዎች ነበሩ። ከሴቶች ላይ ከህጻናት ጋር ና ከትምህርት ጋር የተያያዘ አክቲቪቲዎች የናይተው ስለነበረ እነሱ አፕሮች አደረጉኝ። እኔም በጣም ብዙ ጊዜ ጠይቄ ነበረ። አሁን አጀንዳ 2063 የሚባል አጀንዳ አላቸው። አጀንዳው ምን መሰለሽ? በሚቀጥሉት 50 አመታት ውስጥ ሁሉም አፍሪካውያኖች አንድ አይነት ፓስፖርት እንዲኖራቸው፣ ጠንካራ የሆነ ሚሊተሪ ፎርስ ለመገንባት፣ የካልቸር ትስስር እንዲኖረን፣
የባህል ትስስር
እንዲኖረን፣ አንድ የሆነ እሴት እንድንፈጥር፣
የጋራ እሴት፣
አዎ የንግድ ልውውጥ በቀላሉ እንዲኖር ብለው ያሰቡት እቅድ አላቸው በ2063 የሚፈጸም። ሶ ስለሱ ሰምቼ ስለነበረ በጣም ብዙ ጊዜ እነሱ ጋር ሄጄ ነበር። አጋጣሚ ሆኖ ይሄንን እድል ሰጡኝ አብራቸው ለመስራት።
ስለዚህ ምን ድረም ተሰሪው?
የመጀመሪያው ነገር ይሄንን መንገድ ነው ባገኘሁት ቦታ አንድነት ህብረት እንዲኖር በአፍሪካን ደረጃ። ምክንያቱም ብዙ የተለያየ ሀገር ሄደሽ መታቂ ከሆነ አንድ ነው አማራ፣ ትግሬ፣ ኦሮሞ ምናምን ሳይሆን የምትታወቂ ጥቁር ነሽ። ልክ ከኢትዮጵያ ስትወጪ መጀመሪያ የምትታወቂ ጥቁር ነሽ። የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገርም ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱን ለመለወጥ ደግሞ ማድረግ የምንችለው የመጀመሪያው ነገር አብሮ በመስራት ነው፣ አንድነታችንን በመቀበል ነው። አፍሪካ ህብረት መቀመጫ እንደመሆኗ ኢትዮጵያ ከዚህ አሁን ካለንበት በተሻለ አዌርነስ ወይም እውቀቱ ሊኖረን ይገባል። እሱን መንገድ ነው። ሁለተኛው ደግሞ የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ አፍሪካ ዜጎች ጋር ከኛው ከወጣቶች ጋር አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው።
እንግዲህ አንድነት የሚባለው አንድነት የሚለው ነገር ሲነሳ አብሮ ደግሞ ተያይዞ የሚመጡ በርካታ ችግሮች አሉ። በዚህ ፕሮጀክት ላይ አንድነቱን ብቻ ነው የምትሰብኪው ወይስ ተያያዥ የምትሰራቸው ስራዎች አሉ? ለምሳሌ አፍሪካ የግጭቶች መናኸሪያ የሆነች ነው። ከዛ ደግሞ የውስጥ ደግሞ ግጭቶች አሉና እነዚህንስ ይሄ አጀንዳ ያያቸዋል ወይ? እነዚህ ላይ በጥልቀት ገብተሽ የምትሰራቸው ስራዎች አሉ ወይ?
አሁን ለሴኔተርነት እየተዳደርኩ መሰለኝ። የእውነቱን ብትጠይቂኝ በዚህ ላይ ብዙ እውቀት ያላቸው ሰዎች አሉ። የተሳሳተ ነገር መናገር አልፈልግም። እኔ ግን የማውቀው ባደግኩበት በነበረኝ ልምድ ተነስቼ ነው። በጣም ቀላሉ ነገር ሁሉም የራሱን የጎደለበትን ነገር ወይም ደስተኛ ያልሆነበትን ነገር አንስቶ መከፋፈል በጣም ቀላል ነገር ነው። ምንም ነገርን መለያየት ቀላል ነገር ነው። አብሮ የጋራ የሚያደርግሽን እሴቱን መገንባት ነው እንጂ ከባዶ ነገር። እኔ የማምነው የትም ቦታ ብትሄጂ ሰው መጀመሪያ የሚያይሽ ጥቁርነትሽ ነው። አማራ ነሽ፣ ትግሬ ነሽ፣ አማራም ትግሬም ጎንደሬም ለመሆን አፍሪካ መኖር አለባት። መጀመሪያ አፍሪካ የሚለው እንደ ኮንቲኔንት መኖር አለበት። ከዛ በተረፈ ደግሞ እኔ እምነቴም አሁንም ወደፊትም ጥቁር መሆኔ ነው። ማውራትም የምፈልገው ሰውም እንዲያውቀው የምፈልገው አሳልፌ መሄድ የምፈልገው ነገር መስበክም የምፈልገው ነገር የሰው ልጅ ትምህርት ሊማር ይገባል፣ መጠለያ ሊኖረው ይገባል፣ ሕክምና ሊያገኝ ይገባል። እነዚህን ሁሉ አግኝቶ መኖር አለበት። እሱ ላይ ነው መስራት የምፈልገው።
ሰዓት እንግዲህ ኢትዮጵያ ውስጥ ከሙዚቃው በተጨማሪ የፊልም ተዋናይ ምልሽ ፊልም ትሰሪያለሽ እና ጀርመን ውስጥ የታየ ኢትዮጵያ የተሰራ አንድ ፊልም ሰርተሻል። እስቲ ስለ እሱ ፊልም ንገሪ።
አሁን አንድ አመት ሆነው ነጩ ኢትዮጵያዊ ነው ረሱ። ስለ አንድ ጀርመናዊ ነው። የእውነተኛ ታሪክ ላይ የተመሰረተ ነው። የዛሬ 3 ነው 4 አመት መጡ አዲሽን ለማድረግ። 3 ጊዜ አዲሽን ተደረግኩኝ። 3 ጊዜም ግን ሳልጠራ የመጀመሪያው ነው መሰለኝ አዲሽን የተጠራሁትኝ። 2ኛውና 3ኛው ነው የሄድኩኝ። ምክንያቱም ስቶሪውን በጣም ወድጀው ነበር።
ለምርጫ የሚደረግ ውድድር
አዲሽን ቋንቋ የለው። ልክ አሁን የሆነ ነገር አለ ታክሲ እንደምትዩ አዲሽን አዲሽን ነው በእኛ ቋንቋ ማለት ነው። ምርጫውን አሸነፍኩኝ። ድሬዳዋ መጡ፣ ተቀረጸ። ከዛ ጀርመን ሄደን አስመረቅ ነው። አዋርድ አሸነፈ በርሊን ላይ። በጣም ስኬታማ ነበር።
3 ጊዜ ለምርጫ ተጠራው ብለሻል ና ሳትመረጭ ቀርተሽ ነው 3 ጊዜ የተጠራሽው?
አይመስለኝም። መጀመሪያ ቀይ ላሁኝ ቀለሜ መሰለኝ። ኢትዮጵያዊ ነበር የፈለጉት፣ ቀይ ፈለጉ። ዘን ፀሐይ ላይ ትንሽ መቆየት ነበረብኝ። ትንሽ ራስሽን ጠቆር ታደርጊያለሽ። የምትፈልጊ ሲሆን የምትከፍያቸው መስዋዕትነቶች አሉ አይደል? እነሱን በየጊዜው እያስተካከልኩ ግችር አትለቀንም ብለው ፋይናሊ መረጡኝ።
ኢትዮጵያ ነበር የፈለጉት፣ ቀይ ሆንኩ አልሽ። ኢትዮጵያ አይደለሽ
እሺ፣ በሰው ሀገር ታስቀሪ ነው። አረ እኔ ኢትዮጵያዊ ነኝ።
ሙዚቃሽ ምን ደረሰ? አዲስ የሰራሽው ሙዚቃ አለ? ያሰብሽው ነገር አለ? ሙዚቃን በተመለከተ
አሁን 2ኛ አልበሜን እየሰራው
ምን ደርሰሻል?
እንግዲህ በጣም ከጎበዝኩኝ እስከ ታህሳስ ይወጣል ብዬ አስባለሁ።
ምን ደረሽ? ምን ሰራሽ? ሙዚቃ መረጥሽ? ቀዳሽ? እስቲ ንገሪ። ሙዚቃ ትልቅ ሰፊ ሆነ ስራን የሚጠይቅ ነገር ነው እና
ትክክል።
ምን ሰራሽ? እስቲ
ሙዚቃ መረጥኩኝ፣ ሙዚቃ ጻፍኩኝ፣ አብሬ የምሰራውን ሰው መረጥኩኝ። ከበፊቱ የተሻለ እንዲሆን ፈለግኩኝ። የበፊቱ እድሜን የሚገልጽ ነበር። አሁን ደግሞ የኔን ብቻ ሳይሆን በእኔ እኩያ ያሉትን ሴቶች ህይወት የሚገልጽ የምናልፈውን ነገር የሚገልጽ ነገር እንዲሆን ፈለግኩኝ። ሌላ ሰዎችን አናገርኩ፣ ብዙ ሰው አሳተፍኩኝ በዚህኛው ላይ።
ማን ማን ተሳተፉበት?
ጌትሽ ማሞ ለመናገር ወንድሜ ነ ኪሩቤል፣ አሁን ደግሞ ከሊያስ ጋር እየሰራ ነው።
ስለዚህ መቼ ነው የሚወጣው?
ታህሳስ ከጎበዝኩኝ እንግዲህ ታህሳስ ብያለሁ።
ከፊልም ስራ ላይ ጠፍተሻል ሳያት። ፊልም ስራ፣ የቴሌቪዥን ድራማ በጣም እየተበራከተ ነው የመጣው። እንግዲህ መጀመሪያ አካባቢ ነው አንቺ በፊልም ስራ ላይ የነበርሽው እና አሁን የለሽም። ታውሽው ወጣሽበት ፊልም ስራን ምንድን ነው ሀሳብሽ?
አለመገዳ
ላይ እንግዲህ በጣም ብዙ ሰዎች ሊያውሽ እንደሚፈልጉ አስተያየት ሲሰጡ አያለሁና
ትክክል። እኔም በጣም ነው የምወደው ፊልም ስራን በጣም ግን አለመገጣጠም ነው። አንዳንድ ጊዜ አሪፍ ስክሪፕት የሆነና ዳይሬክተሩን አትወጁም፣ አንዳንድ ጊዜ ደግሞ ዳይሬክተሩን ትወጁና ስክሪፕት አለመገጣጠም የሁሉም ነገር እኩል አይመጣም።
ስክሪፕቶች ይመጡልሻል ብዙ?
አዎ።
ለምንድን ነው ማሰሪያቸው?
የኔን አቋም ልንገርሽ፣ በጣም ደክሞኛል ሴቶች ቆንጆዬ ልጅ ሆና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን። አጭር ቀሚስ ለብሰሽ ውበት መታይ አይደለም ፊልም ስራ፣ የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የምጫወትልሽ። ሁልጊዜ የኛ ሀገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ዊ ሀቭ በጣም ጠንካራ ሴቶች። እኔ እንደውም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱም ናቸው እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትሰጪ ያደርግሻል። እኔ እዚህ ቦታ ያልደረስኩት ሴት ስለሆንኩ ነው አትይ። ሴት እዛ ቦታ ደርሶ ታያለሽ። ሶ የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሃውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር እፈልገዋለና አልገጣጠማል። ለዛ ነው
የቴሌቪዥን ድራማዎች አሁን በጣም ተበራክተዋል።
ትክክል።
ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳሰነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው ድራማዎቹ ሁሉ። በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ትነጋገራላችሁ? ከዳይሬክተሮች ጋር ትነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አውቃለሁና እንደዚህ አይነት የመወያየት የመገናኘት እድሉ አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ?
የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው፣ ያነሳሽው ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶችን ብቻ አይደለም መጥፎ፣ ወንዶቹንም መናቅ ነው። የእኛ ሀገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ። ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ትወስጃለሽ ከእናትሽ። ተመልካቹ አይፈልግም ይሉሻል። ሶ ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው የያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል። በብዙ ነገር ታንቀው በአቅም በቦታ ለመመቻቸት በእቃ እጥረት ተይዘዋል። ተሰብስበን እናወራለን፣ ግን እንደምንፈልገው የሚያራምድ አይደለም። እኛ ሀገር ፕሮዲውሰር ሲመጣ ሙያውን የሚያውቅ ሰው አይደለም፣ ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ፣ እነሱ ታሪክ ይነገርልኝ ሊልሽ የሚመጣ የለም። እከሌትም ማሰራት ትፈልጋለሁ፣ እከሌን ማሰራት ትፈልጋለሁ፣ ቤቱ ፓርቲ ይዘጋጃል፣ እነ እከሌን ፊልም አሰራው በጣም ታዋቂ ሰው ሆነ፣ ይሄ ነው ታሪኩ በሙሉ። ሶ ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወዳላቸው ሰዎች አልመጣም። አጭር ቀሚስ ለብሰሽ የምትሰሪበት ስክሪፕት መጥቷል ምናምን የተባልሽ ነው ስክሪፕት የሚደርስሽ። እስከ ዛሬ እኮ አጭር ቀሚስ ለብሰሽ አይተሽን ሻናቅ ምናምን ትባያለሽ።
የሳያት ደምሴና የጽዮን ግርማ ውይይት አላበቃም፣ በነገው ምሽት ይቀርባል። በተጨማሪም አት ቪኦኤ አማሐሪክ ብላችሁ በፌስቡክ ገጻችን ብትገቡ ቃለ ምልልሱን በቪዲዮ ታገኙታላችሁ።
Santa Claus is coming to town.
He's making a list,
checking it twice. Who's naughty and nice? Santa Claus is coming to town. He sees you when you're sleeping. He knows when you're awake. He knows if you've been bad or good, so be good for goodness sake. You better watch out, you better not cry, better not pout, I'm telling you why. Santa Claus is coming to town.
He sees us when we're sleeping.
He knows when you're awake.
I'll
be good for goodness' sake.
በመግቢያችን ላይ እንደጠቀስነው የአውሮፓውያኑ የገና በዓል በመሆኑ ተከታዩም ዝግጅታችን መዝናኛ ነው። እዚህ ዋሽንግተን ዲሲ ከሚገኘው ኮሜዲያን ደረጀ ኃይሌ ጋር ሄኖክ ሰማግዜር ቆይታ አድርጓል።
እንኳን ደህና መጣችሁ። ፌስቡክ አት ቪኦኤ አማሪክ ላይ ሁላችሁንም እንደዚሁም ደግሞ በሬዲዮ ለምታዳምጡን እንኳን ደህና መጣችሁ። ዛሬ እንግዳ ይዘንላችኋል። ደረጀ ኃይሌ አዲስ ሙሽራ ነው እዚህ አብሮን የሚገኘው። ሁላችሁም በስራው ታውቁታላችሁ። እንኳን ደስ ያለ በቅርቡ ተሞሽረ።
እንኳን አብሮ ደስ አለን።
ሰርጉ እንዴት ነበር?
በጣም አሪፍ ነበረ። በጣም ደስ ይላል። ወዳጅ ዘመድ ጓደኛ ሁሉም የሚችለውን ያደረገበት እኔም ያስደሰቱበት በቃ በጠቅላላ ለለፋው ለደከምከው ነገር ሁሉ ዋጋ ጊዜ ጠብቆ እንደሚከፈል የታየበት ነው እና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ወዳጅ ዘመድ ጓደኞቼን በሙሉ አመሰግናለሁ።
በጣም ጥሩ። እንኳን ደስ ያለህ። ደግሞ በጣም ቆንጆ ሴት አግብተሃል። ባለቤትህን አስተዋውቀን። ብዙ ሰዎች እንደዚህ በፍቅር ጠብ ያደረገችው ማን ብትሆን ነው ብለው ያስባሉ። እስኪ ስለ እሷ ጥቂት በለን።
ሰብለ አድማሱ ትባላለች። የደብረ ዘይት ልጅ ናት። ጣሊያንና ቤይሩት በርካታ ዓመታት ቆይታለች። ስንተዋወቅም በጣም በርካታ ጊዜያት ቆይተናል። እንግዲህ እንደታየው በፌስቡክም በተለያዩ ማህበራዊ ድረገጽ ሰርጉ እንዴት እንዳማረ እንዴት እንደነበረ ስለሚያውቁና ስላዩ ብዙ ዝርዝር መናገሩ ጊዜ ማባከን ነው። ያው ሁሉም አይቶታል።
ልክ ነው። እና የሰርጉን በደንብ ደምቆ ተመልክተነዋል። ደስ ይላል። ሂሳቡን ማን ከፈለ?
ወዳጅ ዘመድ አለ እኮ። ወዳጅ ዘመድ ውሎ ይግባ። ወዳጅ ዘመድ እኛ ብዙም ያወጣነው ወጪ የለም። ወዳጅ ዘመድ ነው ሁሉን ነገር ያደረገው። በአንድ ደረጃ ብትሄድ ጸጋ ይሸቱ በአንዱን ሰጥቶ ነው። እንደገና ምግብ የመጡትን ምግቦች የሆነ አስጨርጨር አለ እዛ ካዛንቺስ እና ሌሎች የእሱ አይነት ስራ የሚሰሩ የሎካንዳ ቤት ባለቤቶች አሉ። ቢጃ ኢትዮጵያ ደግሞ ማወራረጃውን አድርጎታል። ዲኮሩን ደግሞ አሹ ዌዲንግ ዲኮር እሱ አድርጎታል። ድምፃን እንደምታያቸው ሁሉም ወዳጅ ዘመድ መጥቶ በፍቅር በደስታ ነው የተጫወቱት።
የደመቀ ሰርግ ነበር።
አዳራሹን ብቻ ነው የከፈለው ትንሽ። በቃ በተረፈ መኪናውን ራሱ የሰርጉን መኪና የፈቀዱልን ራሳቸው በጣም የሚመሰገኑ ናቸው። ምንም ወጪ የለም። በቃ ደስ ይላል።
ይሄ በጣም ደስ ይላል። እኔ ምን ብያሰብኩኝ ተሳስቼ ነው ለነገሩ። እንግዲህ ሰርጉን ካደረገ በኋላ በፍጥነት እንደው በብርድ አሜሪካ ሀገር የመጣው ሂሳቡ በጣም በዝቶበት ነበር ማለት ነው እያሰብኩ።
አይ የተሰጠኝ ቪዛ የሁለት ዓመት ነበር እና ሰርጉንም ሳዘጋጅ አንዳንድ ስራዎችንም ስሰራ ቀስ እያለ ሊያልቅ ሆነ የቪዛው። ስለዚህ ከመቃጠሉ በፊት እና እኔም በንዴት ከመቃጠል ለምን ቀደም ብዬ አልመጣም ብዬ ነው በዚህ በክረምቱ መጀመሪያ ላይ መጣሁኝ። የመጣሁበት ወቅት ምናልባት ብርድ ነው መሰለኝ፣ እኔ አላወቅኩም። ብዙ ሰው ለምን እንትኑ መረጥክ ይሉኛል። ማየት ደግሞ አንዳንዴ ጥሩ ነው እና ከሀገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ አሳቀኝ። በቃ ካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቄ ነው የመጣው። ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ። በረዶው ወርዶ እስከ 3-5 ቀን ድረስ የሚቆይበት ሁኔታ ነው። በአካፋም የሚዘጋው እኛ ጋር በረዶውን አይተ ነው እኮ ዞር ብለን ስንመለስ የለም ሟምቷል።
እንግዲህ እዚህ የመጣኸው ለረፍትም አይደለም። የስራዎችህን እየተዘዋወርክ ለመጀመሪያ ጊዜ በሰሜን አሜሪካ ለአድናቂዎች ለተመልካቾች ታቀርባለህ። እስቲ ስለ ስራ ምንድን ነው አሁን ወደዚህ ይዘህ የመጣኸው ስራ?
በአብዛኛው ጓደኛዬ ጋብዞኝ ነው የመጣሁት። ጉብኝት ነው። እኔ በመጀመሪያ ደረጃ ሀገርን መጎብኘት ነው የምፈልገው እና አንዳንድ ከተሞችን እያየሁ ነው። ቴክኖሎጂው ጋራ ያው ግራ ቢገባም ከቴክኖሎጂው ጋራ እየተግባባህ ባትግባባም አይተህ ዓለም የደረሰበትን ደረጃ ታያለህ። ጓደኛዬ ጋብዞኝ ነው ይህንን ቪዛው የሚያገኘሁት እና በዛ ምክንያት የመጣሁት። ከዛ እንግዲህ ስራዎች ወደፊት ደረጃ በደረጃ ሄደን ተመልሰን ስንመጣ በጥሩ ጊዜ ተወስዶበት በጥሩ ቅንጅት ለመስራት ነው ከነ ክቤ ከነ መስከረም ጋራ። እንደውም ቅንጅቱ ራሱ በጣም ነው
እዚህ አቅርበ ነበረ ዋሽንግተን ዲሲ ከመስከረም ጋር
የሰርጉን ዌልካም ሲጋብዙኝ በዛው ነው። አዎ አዎ።
ከዛስ በኋላ አሁን ወደ ሌላ አካባቢዎች እየተዟዟርክ
እንሄዳለን ገና ነው እንግዲህ አሁን የተነጋገርን ያለነው።
እስቲ ስለ ቀልድ ስራዎች እንነጋገር። ያው ቀልድ ህይወት አካል ነው የምትታወቀውም በሱ ነው። ቀልድ ላንተ ምንድን ነው?
እንግዲህ ቀልድ በሰላም በልዩ ልዩ ነገሮች የደከመን አምሮ ዘና ማድረጊያ ነው። ቀልድ የከፋውን ሰው ፈገግ እንዲል ማድረጊያ ነው፣ ወይ ደግሞ ለመዝናናት መጥቶ የበለጠ እንዲዝናናም ማድረጊያ ነው። ቀልድ ለኔ የሚተረጎምልኝ እንደዚህ ነው። ቀልድ ለኔ በቃ የከፋውን ወይም የደበረውን ወይም ደግሞ እንደሆነ ነገር ድብት ያደረገውን ሰው ዘና እንዲል ማድረግ ነው ቀልድ። ቀልድ ፈጥሮ ማዝናናት ማለት ነው።
የማህበረሰብንም ሁኔታዎች መረዳትን ይጠይቃል። አንተ የምትኖረው ኢትዮጵያ ነው፣ አሁን ደግሞ እዚህ በዩናይትድ ስቴትስ የሚኖሩ በውጭ ሀገር የሚኖሩ ዳያስፖራ ነው የምትሏቸው? ምትሉ እንደሆነ እንጂ እኔም እዚህ አለ። እንዴት ነው ይለያል የምትሰራቸው ስራዎች? በተለይ በውጭ የሚኖሩ እውነታቸው ይለያል፣ የሚያስቃቸው ነገር ይለያል። ይሄ ያንተንም ስራ የሚቀይር ነው ወይስ እነሱን ወደ ማምጣት ነው? በምን ይለያል ኢትዮጵያ መድረክ ላይ ስትወጣ እና እዚህ መድረክ ላይ ስትወጣ?
እንግዲህ ያው ኢትዮጵያም እዚህም መድረክ ላይ ስትወጣ የምታገኘው መጀመሪያ ሰው ነው፣ የሀገርህን ሰው። ስለዚህ እዛ መድረክ ላይ የመጣው ሰው ሊዝናና ነው። መዝናናት በሚለው ነገር ላይ ሁለቱም የሚያጋራቸው ነገር ስላለ ለመዝናናት ነው የመጡት። ሌላ እዛ መድረክ ሲወጣና እዚህ ያለው ለእኔ እንደ ልዩነት ብዙም አልታየኝም። እዚህ ግን ብዙዎቹ ስራ አቆመው ወይም ስራ እንደወጡ ከሚሰሯቸው የተለያዩ ስራዎች ጊዜ አብቃቅተው ነው መጥተው እዚህ የሚመለከቱት። እዛ ደግሞ በአብዛኛው የእረፍት ጊዜ ላይ እና አውደ አመት ሲሆን ነው የሚሰራው፣ ወይም ደግሞ አንድ ኤቨንት ተዘጋጅቶ ረጅም ጊዜ ቅስቀሳ ተደርጎ ነው የሚዘጋጀው እና ለእኔ ምንም አይነት ልዩነት የለውም ብዬ ነው የማስበው።
ደረጀና ሄኖክን እናመሰግናለን። ውይይቱ አላበቃም፣ በነገው ምሽት ክፍል ሁለት ይቀርባል።
ሜሪ ክሪስማስ ሜሪ ክሪስማስ ቱ
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን መልካም በዓልም እያልን እንግዲህ እንሰናበታለን። በጀመርነው ሙዚቃ መልካም በዓል። በነገ ጉዞ እንገናኝ። I'm not the only one.